ዓለምን ላስጨነቀውና መላላል ተገኘለት በሽታ ድንገት ከሁሉም አቅጣጫ የሚጎርፉ ከመስሉት ይሆናል መላዎችና እንደፈቃድ ከመስነዘሩ የፈውስ ሐሳቦች ባሻገር ደሞኑ በሳይንሳዊ ጥናት ላይ የተመረኮዘው ሁነኛ መድኃኒትና ክትባት ፍለጋ ጉዞ ምን ይመስላል? ከሁለቱ የመድኃኒት ቅመማ ሳይንስና ጥናት አዋቂ ባለሙያዎች ጋር በትላንትናው ምሽት ጀምርነው ቃለ ምልልስ የዛሬው በጥናትና ሙከራ ላይ ያሉትን መድኃኒቶችና የመከላከያ ክትባቶች ምንነት ያስተዋውቃል። የመከላከያ ክትባቶች ምንነትና ያሉበትን ደረጃ ይፈትሻል። እንግዶቼ ፕሮፌሰር ብስራት ኃይለመስቀል በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ምክትል ሊቀመንበርና መምህር፣ ዶክተር አሌክስ ዮሐንስ በዩናይትድ ስቴትስ የምግብና መድኃኒት አስተዳደር ከፍተኛ የጥናት ባለሙያ ናቸው። ፕሮፌሰር ብስራት በትላንትናው ምሽት ዝግጅታችን ስለ ቫይረሱ ተፈጥሮና ጸባይ በማስረዳት ላይ ሳሉ ነበር ውይይታችን የገታ ነው። ያሁኑንም ቫይረሱ ወደ ሰውነት ውስጥ ከገባ በኋላ የሚከሰተውን ሁኔታ በሚያጤኑበት ይጀምራሉ።
ኤርቦርን ስለሆነ ቫይረስ ለሚተላለፍ ሳምባ ነው ከመጀመሪያ ላይ መጎዳትን ይጀምራው።
የጦር አውድማው ሳምባ ነው የሚሆነው።
አዎ ዋናው ሳምባ ነው። አሁን ሌሎችም ተገኝተዋል። ደም ማርጋት፣ ኩላሊትን የመሳሰለ ሌሎችም ሌላ ነገር እየታየ ነው። ግን ዋናው የሳምባ ነው እና ያ ሳምባ መቆጣት ይጀምራል። ሲቆጣ ያብጣል፣ ውሃ ይይዛል። ያ ውሃ ሳምባውን ይሞላዋል፣ መተንፈስ ያቀተናል። ኦክሲጅኑ በዛ በውሃ ውስጥ አልፎ ሰውነታችን ጋር መድረስ አይችልም እና ሰዎች ሬስፒቶሪ ፌለር ወይም የሳምባ መተንፈስ ማቆም ይጀምራሉ። በዛ ነው እንግዲህ የሚሞቱት። እና አንዱ የመድኃኒት አይነቶች ይህንን የሰውነታችን የመቆጣት የመዋጋት ኃይል የሚቀንሱ ናቸው። ኢንፍላሜሽኑን የሚቀንሱ እነዚህ አሁን ክሎሮኩዊን እና ሃይድሮክሲክሎሮኩዊን የሚባሉት ከነዚህ ግሩፖች ናቸው። ስለዚህ ቫይረሱን ዳይሬክትሊ በቀጥታ ቫይረሱን ምንም የሚያደርጉት ነገር የለም። ግን ያ ፍልሚያ እንዲቀንስ በፍልሚያው ምክንያት ሊመጡ የሚችሉትን ጉዳቶች በመቀነሳቸው ሰዎቹ ኢቨንቹዋሊ ቫይረሱ ይሞታል፣ የሰውነታችን ኃይል ይገለዋል። ግን እስከሚሞቱ ድረስ ሳምባችን ተጎድቶ መተንፈስ አቅቶ ከኦክሲጅን ማጣት ሰዎቹ እንዳይሞቱ ያንን ፍልሚያ ስለሚቀንሱ ነው። እነዚህ አንድ ግሩፕ ናቸው። አሁን ወደ ገበያ በጣም የቀረቡ አንድ አምስት አሉ። ሌሎቹ ደግሞ ዳይሬክትሊ ቫይረሱን በቀጥታ ቫይረሱን ደግሞ የሚዋጉ አሉ። አንታይቫይረስ የሆኑ መድኃኒቶች አሉ። እነሱ ደግሞ ሌላ አሁን ወደ ገበያ በጣም የቀረቡ አትሊስት አራት የሚሆኑ አሁን ሰው ላይ እየተሞከሩ ያሉ አሉ። እነዚህ ሄደው ቀጥታ ቫይረሱን ነው የሚገሉት። ቫይረሱ የሚራባበትን የተለያየ ኤሪያ እንዳይራባ እንዳይሰራ ማኮላሻ ቁልፍ እያረጉበት ቫይረሱ እንዳይንቀሳቀስ ያደርጉታል ማለት ነው። ሌላው ሶስተኛው ክፍል ደግሞ ቫይረሱ ይዟቸው የዳኑ ሰዎች ለቫይረሱ እንደ ሌላው ቫክሲኔሽን መከላከያ ኦልሬዲ ሰውነታቸው ስለፈጠረ ያ ኦልሬዲ የተፈጠረውን መከላከያ ከነዛ ሰዎች ደም ተለግሶ ከዛ አውጥተው ለተያዙት በሽተኞች ሲሰጧቸው ኦልሬዲ የሰለጠኑ ወታደሮችን እንደገና ጥሮ ከማሰልጠን ይቀር ኦልሬዲ የሰለጠኑትን ማሰማራት ማለት ነው። ሶስተኛው በዛ አይነት መንገድ እየተጠና ነው ያለው። አራተኛውና ትልቁ ደግሞ ያው ቫክሲን ነው፣ ክትባት ነው። ብዙ አይነት ክትባቶች አሉ። አብዛኞቹ እንደውም የተወሰኑት ክትባቶች ኦልሬዲ የምንጠቀምባቸው ያሉ ግን ሪፐርፐዝ ነው የሚሉት ወደዚህ እንዲጠቀሙበት
ለዚህ ጥቅም እንዲውሉ እየተደረጉ ነው
ያለው። እና አምስተኛው ክፍል ደግሞ የጉንፋንና የኢንፍሉዌንዛ መድኃኒት ሆነው ያገለግሉ የነበሩ አሁን በላቦራቶሪና በእንስሳት ላይ ደግሞ ለዚህ ለኮሮና የሚያገለግሉ ሆነው ተገኝተዋል። እና ሰው በአምስት ክፍል ከፍለዋቸው ነው እያጠኑት ያለው።
መልካም። ጥናት ላይ ያለውን በየደረጃው በየአይነታቸው ከፋፍሎ አስረድተውናል። ዶክተር ብስራት ከእርሶ ጋር ልቆይና መጀመሪያ ባጭሩ የሚመልሱትን ጥያቄ ላንሳ። በተለይ ክትባትን በተመለከተ የገለጹት ምን ያህል የዓለም አብዛኛው ክፍል ይህን ያህል ትልቅ ቁጥር ያለው ስርጭት ቢኖረውም አብዛኛው ህዝብ አሁንም አልተጋለጠምና ብዙዎች ወደሱ የሚወስድ ተስፋ የመጣል ነገር አለ። ከዚህ ቀደም ከሚወስደው ረጅም የጥናት መስመር ለማፋጠን የሚደረጉትም ነገሮች በተለይ በመንግስታት በስፋት ይነገራሉ፣ የዩናይትድ ስቴትስ መንግስት ጨምሮ። ምን ያህል ቅርብ ይመስሎታል? የተደረጉት ጥናቶች ምን ያህል ተስፋ ሰጥተዋል?
ካሁን የታዩት ከድሮ ክትባት ጀምሮ ለምሳሌ ቢሲጂ የሚባል ቫክሲን ነበር ለቲበርክሎሲስ ለሳምባ ነቀርሳ ምንሰጣው። በጣም የሰለጠኑ ሀገሮች ሳምባ ነቀርሳ ችግር ስለሌለ አሜሪካን ጨምሮ የግድ የሳምባ ነቀርሳ ክትባት አስገድዱም በፈቃደኝነት ወይም እንደው ኤክስፖዝድ ለሆነ ነው። አንዳንድ ሀገሮች ግን ሳምባ ነቀርሳ ስቲል ስለሚያስቸግር በግድ በልጅነታቸው እንዲከተቡ ይደረጋልና አሁን እንስሳት በላቦራቶሪ ላይ ራሱ ቫይረሱንም በመግደል ካሁን በፊትም ሳርስ ላይ ተሞክሮ ነበር። የኮሮና አይነት ዘሩ ዛሬ 20 ዓመት ገደማ የነበረ ቫይረስ ነው። የዛሬ 10 ዓመት እንደሞ መርስ የሚሉት ላይም ተሞክሮ ለውጥ ያመጣ ነው። አሁን ደግሞ ባለፈው ሳምንት ዩሮፕ ውስጥ ማራማሪዎች ወደ 178 አገር ይሄ የሳምባ ነቀርሳ ክትባት በልጅነታቸው በግድ የሚሰጥባቸው አገሮች ከማይሰጥባቸው አገሮች ጋር አነጻጽረው ይሄን ክትባት የወሰዱ አገሮች በጣም በጣም ያነሰ ሞት ስላሳዩ ያን ያስከተቡ አገሮች በጣም አነስ ያለ የሞት እድል ነው ያላቸው ብለው እንደውም በጣም ልዩነቱ በፐርሰንት ስታይ ያረጉና ያላረጉ ብዙ ልዩነት አላቸው። ስለዚህ ሰሆን ወደ 10 ሀገሮች ነው 11 ሀገሮች አሁን በሰው ላይ እንዲጠና ተደርጓል። ስለዚህ አንዱ እሱ ነው ቢሲጂ። አሁን እንደገና ደግሞ የፈንጣጣ ክትባት ራሱን ተመልሶ እየመጣ ነው። ለምን በላቦራቶሪ ላይም ይህን ቫይረስ ሲገል ተገኝቷል። እርግጥ ፈንጣጣ ራሱ ቫይረስ ነው፣ ኮሮና ቫይረስም ባይሆን ሌላ አይነት ቫይረስ ነው፣ ስሞል ፖክስ የሚባለው ማለት ነው። እነዚህ ኦልሬዲ በገበያ ላይ ውለው ስንጠቀምባቸው የነበሩ ክትባቶች እንደሌሎቹ እንደ አዲስ ገና ሀ ብለው እንደሚፈጠሩት ለመፈቀድ በመንግስት ደረጃ ብዙ አይደለም ጊዜ የሚፈጀው።
የሚታወቅ ነገር ብዙ ስላለ ቀድሞ የተጠና ይቱ ጋር ምን ሰራ አልሰራም ከዚህ ቫይረስ ጋር የሚዛመደው ብቻ ነው ጥናቱ የሚቀጥለው።
አዎ እና ሁለት አይነት ነው የሚያዩት ሰውነታችን የሚያመነጨው መከላከያ። አንደኛው ላጭር ጊዜ የሚሆን ነው አይጂኤም የሚሉት ነው። አይጂጂ የሚሉት የረጅሙ ጊዜ ነው። እና ያው እንግዲህ እንደምታውቀው ክሊኒካል ትራያልስ ማለት ይሄ ጥናት ማለት አንድ መድኃኒት ማርኬት ላይ ከመሄዱ በፊት ሁለት ግሩፕ ተወስዶ አንደኛው ፕላሲቦ የሚባል መድኃኒትነት የሌለው አንደኞቹ ደግሞ መድኃኒት ያለው ተወቅተው ሁለቱ ተነጻጽረው ያለው ዲፈረንስ ከበቂ በላይ ሲሆን በተቀባይነት ደረጃ ሲደርስ ነው። እና ያን ለማድረግ ጊዜ ይፈጃልና እነሱ ለዚህ ለአሁኑ ጊዜ አይደርሱም። ሆፕፉሊ ይሄ በሽታ ተመልሶ በየአመቱ እንደ ጉንፋን የሚመጣ ባይሆን ጥሩ ነው። ግን ከመጣ ለሚቀጥለው ራውንድ ያገለግላል።
መልካም። የፖለቲካ አንድምታውን ጨምሮ ቶሎ መምጣቱን በተለያየ መንገድ የሚፈልጉት ቀረብ አድርገው የሚያዩበት ሁኔታ አለ። ተጨባጭን ካልተጨበጠው እንድንለይሃል ነው። መድኃኒትና ክትባትን የሚመለከቱ ዶክተር ብስራት በርካታ ጥያቄዎች አሉ፣ መለሳለሁ ወደ እርሶ። አሁን ወደ ዶክተር አሌክስ ልሻገር። ማንም ከዚህ ቫይረስ ራሱን ነፃ ሊያደርግ የሚችል እንደሌለ፣ በዘር በቀለም በሀብት ደረጃ ባሉበት አገር እንደማይወሰን ያሉትን መረጃዎች ጠቅሰው ገልጸውልናል። ይሁንና እነኚህ በመሰለኝ ከሚሰጡ አስተያየቶች አንዳንዴም አንዳንድ ቦታ የታዩትን ነገሮች በምክንያት ለመተንተን በሚሞክሩ ወገኖች አፍሪካን አይመለከትም ሲባል ነበረ፣ በዚህም ሀገር ጥቁር አሜሪካውያንና ወይም አፍሪካውያን አሜሪካውያንን አይመለከትም ሲባል አሁን ክፉኛ የተጎዱት የማህበረሰብ ክፍሎች መሆናቸው ታይቷል። በእርግጥ ግን ሳይንስ የሚደግፈው መሰረት ያለው ማ ይበልጥ የተጋለጠ ነው ማ ይበልጥ የተጋለጠ አይደለም የሚለውን መመለስ የሚቻል ነገር በዚህ ሰዓት የሚታወቅ ይኖር ይሆን? ይበልጥ የመጋለጥ እድል ያለውና የሌለው ወገን አለ ይሆን?
እውነት ነው አሉላ፣ በደንብ አድርገህ አስቀምጠኸዋል። ይሄ በሽታ ዘር፣ ቀለም፣ ሃይማኖት፣ እድሜ፣ የሀብት ልዩነትን በቃ ማንንም ሰው ዓለም ላይ ያለን ሰው የማጥቃት አቅም አለው አሳይቷልም። ከዛም ውስጥ እንግዲህ ገና ከተወለደ በሰዓታት የሚቆጠር ህፃን የተወለደ ገና የተወለደ ህፃን ጀምሮ እስከ በዘጠናዎቹ በመቶዎቹ እድሜ ውስጥ ያሉ ሰዎችን ያለምንም መለየት ሁሉንም ሰው ያጠቃል። ይሄ ነው እያሳየን ያለ ነው። ግን ከዛ ውስጥ ደግሞ እድሜያቸው ከ50 ዓመት በላይ የሆኑ ሰዎችን እና በውስጣቸው ተጓዳኝ በሽታ ያለባቸውን ለምሳሌ እንደ አስም ሊሆን ይችላል፣ ወይም የልብ በሽታ ያለባቸው ሊሆን ይችላል፣ ወይም የስኳር በሽታ ያለባቸው ሊሆን ይችላል። እንደዚህ አይነት ተጓዳኝ በሽታ ያለባቸውን ሰዎች በአብዛኛው የማጥቃትና ከዛም አልፎ ወደ ሞት የማቅረብ ችሎታ አለው በሽታው። ምክንያቱም አቅማቸውን ስለሚጎዳው ማለት ነው። ኦልሬዲ እነዚህ ሰዎች በተጓዳኝ በሽታዎች አቅማቸው ቀንሷል። የሰውነታችን ቅድም ዶክተር ወሳት ወደም ባርጎ እንዳስቀመጠው ጥሩ አርጎ እንዳስቀመጠው የሰውነታችን የመዋጋት አቅም ኦልሬዲ በእነዚህ በሽታዎች ተይዟል። እነሱን ለማዳን ሰውነታችን እየለፋ ነው ያለው፣ ብዙ ወታደሮችን እያመረተ ነው ያለውና ታቅሙ በላይ እየሰራ ስለነበረ ሌላ በሽታ ይሄው ሲጨመርበት በቀላሉ የመሞት ቻንስ አላቸው እነዚህ ሰዎች። ስለዚህ ግን 50 አመት በላይ ብቻ ያለ ሰው አይደለም ተጓዳኝ በሽታ ያለበት። ማንኛውም ሰው ተጓዳኝ በሽታ ከህፃነት ሲወለዱም ያላቸው ልጆች በሽታ ሊኖርባቸው ይችላል። ሲወለዱ ጀምሮ ተጓዳኝ በሽታ ያለባቸው የልብ በሽታ ያላቸው ሊሆኑ ይችላሉ። ወጣትም ሆነው አስም ያለባቸው ሰዎች ሊሆኑ ይችላሉ። ሰው ማንኛውም እድሜ ከተወለደ ጀምሮ ትልቅ ሰው ስንለው እስከ 100 አመትም ያሉ ሰዎችን ያጠቃል። ስለዚህ
ይበልጥ ተጎጂ ናቸው እነሱ
ይጎዳሉ። ስለዚህ ተጓዳኝ በሽታ ያለባቸው ሰዎች ደግሞ ከማንኛውም ሰው የበለጠ ይጎዳሉ ማለት ነው። እና እነሱን ነው እንግዲህ ጠንከር ያለ እንክብካቤ ማድረግ የሚጠበቅብን። ሌላው ደግሞ ወጣቱንም ማንንም ሰው ጤነኛ ወጣት የሚባለው ወይም ጤነኛ ሰው የሚባለው ወጣት ብቻ ሳይሆን ጤነኛ ሰው የሚባለው ምንም አይነት ተጓዳኝ በሽታ የለበትን ሰው እሱንም ያጠቃል። ይሄ ነው እንግዲህ መጀመሪያ አካባቢ ዘገና በሽታው እንደመጣ አካባቢ ብዙም ጥናት እየተደረገ ስለነበር አዲስም ስለሆነ ሀገራት መሪዎች ሲነገርም የነበረው ጤነኛ የሆኑ ሰዎችን ብዙ አያጠቃም የሚል ነበር። ግን አሁን እየታየ ያለው ጤነኛም ሆነው በማንኛውም እድሜ ክልል ውስጥ ያሉ ሰዎች እያጠቃን ያለው። ለምሳሌ አንድ ኒውዮርክ ውስጥ የሚኖር ማራቶን ሯጭ ነበር 50 አመቱ መሰለኝ። ማራቶን ሯጭ ነው ምንም አይነት ተጓዳኝ በሽታ የለበትም። በጣም ሄልዚ ፊት ጤነኛና ጥሩ አቋም ላይ ያለ ሰው ነበር። ግን የበሽታው ይዞት በሚያሳዝን ሁኔታ ሞቷል። ስለዚህ አሁን ይሄ በሽታ ጤነኛ የሆነውን ሰው እያጠቃን ያለው። ከጤነኞቹ ውስጥ ደግሞ ግማሹ ምንም አይነት ምልክት አይታይበትም። በሽታውን ይዛል ግን ምልክቱ አይታይበትም እስካልተመረመረ ድረስ። ግማሹ ደግሞ ምልክቱን ይታይበትና በሽታው የራሱን ጊዜ አልፎ ጉንፋን ሲይዘን ቤት ውስጥ ቁጭ ብለን ፈሳሽ ነገር እየወሰድን ጉንፋኑ እስኪለቅ ድረስ እንደምናረጋው ይሄም የራሱን ኮርስ የራሱን ጊዜ ወስዶ ይሻለዋል። ተጓዳኝ በሽታ ያለባቸው ሰዎች ቀደም ተናገርኩት እነሱ ላይ ትንሽ ይበረታል። ስለዚህ እነሱ ላይ ስለሚበረታ የሆስፒታል እርዳታ ያስፈልጋቸዋል። ሆስፒታል ሄደው የመታከም
አድማጮች ለኮቪድ-19 የመከላከያ ክትባትና ፈዋሽ መድኃኒቶች በተያዘው ፍለጋ ዙሪያ እንደ ፈቃድ የሚሰነዘሩትን የይሆናል ሐሳቦች በተጨባጭ እስካሁን ከሚታወቁት በውል ለመለየት ከሁለቱ የመድኃኒቶች ቅመማና ጥናት ባለሙያዎች ጋር የጀመርነው ወግ አልተቋጨም፣ በሌላ ፕሮግራም ይቀጥላል። ለአሁኑ ግን እንግዶችን ፕሮፌሰር ብስራት ኃይለመስቀል በሃርድ ዩኒቨርሲቲ መምህርና የፋርማሲ ኮሌጅ ምክትል ሊቀመንበር፣ ዶክተር አሌክስ ዮሐንስ በዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ከፍተኛ የጥናት ባለሙያ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።